ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 19 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን እኔም ቆንጅት ታየ ነኝ።
ሰብአዊ የሆነ በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት እነዛም የተፈጠሩ እኮ ከእናት ከአባት ነው። ወንድም አላቸው፣ እህት አላቸው። እንደ ዜጋ እነሱም ላይ እኮ ነገ ምን እንደሚደርስ አይታወቅም።
አቶ ዋቄ ማሞ ይባላሉ። ቅሊንጦ እስር ቤት ውስጥ የነበረ ልጃቸው እስር ላይ ሳለ በድብደባ መሞቱን ከተናገሩበት የተቀነጨበን የሰማችሁት። እስረኞችን ለማስታወስ ትናንት በተካሄደው የኢንተርኔት ላይ ዘመቻ ላይ የተጠናቀረ ዘገባ በአብይ ርዕስ ይዘናል። ለአርዕስተ ዜናው ቆንጅት።
የኤርትራ መንግስት የሚበዙት የመስተንግዶ አገልግሎት ሰጪ የሆኑ 450 የንግድ ድርጅቶችን ዘግቷል። ምክንያት ንግዳቸውን በቼክና በባንክ ለባንክ ልውውጥ ስለማያካሂዱ ሀገሪቱን ገቢ አሳጥተዋል ብሎ ነው። ዩናይትድ ስቴትስ ሶማሊያ ውስጥ የአየር ጥቃት አደረሰች፣ 4 የአልሸባብ አባላትን ገድላለች። ዋና ከተማዋ ሞቃዲሾ አጠገብ ፈንጂ ጭኖ ይጓዝ የነበረ መኪናም አውድማለች ሲል የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። ሌሎችም ዜናዎች አሉ።
አመሰግናለሁኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኤርትራ መንግስት ብዙዎቹ የመስተንግዶ አገልግሎት ሰጪ የሆኑ 450 የንግድ ድርጅቶችን አዘግቷል። ምክንያት ንግዳቸውን በቼክና በባንክ ለባንክ ልውውጥ ስለማያካሂዱ የሀገሪቱን ምጣኔ ሀብት ገቢ በማሳጣታቸው ነው ብሏል የመንግስቱ መግለጫ። የተቃዋሚዎች ድረገጽ የሆነው awata.com የጠቀሳቸው አንድ የአትክልት መደብር ባለቤት አትክልታችንን ይሸምቱ የነበሩት የንግድ ድርጅቶች በመዘጋታቸው ምክንያት እየተበላሸብን ነው፣ ሌላ ልንገዛ አልቻልንም ማለታቸውን ጠቅሷል። ባለፈው ዓመት የኤርትራ መንግስት በሀገሪቱ የሚዘዋወር ገበያ ላይ የሚዘዋወረውን የገንዘብ ብዛት በመቀነስ የዋጋ ግሽበቱን ለመዋጋት አዲስ የባንክ ስርዓት ጀምሮ እንደነበረ ሲታወስ፣ በዘመናዊ ቴክኖሎጂ በሰው ኃይልና ስልጠና እጥረት ምክንያት የቁጥጥር ስርዓቱ በደንብ እንዳይሰራ አሉታዊ ተጽዕኖ እንዳሳደረበት ተጠቁሟል። የኤርትራ መንግስት በመግለጫው የንግድ ድርጅቶቹ የተዘጉት በጊዜያዊነት ከአንድ እስከ 8 ወር ለሚዘልቅ ጊዜ ብቻ ነው ብሏል። የእርምጃው ነቃፊዎች በበኩላቸው ድርጊቱ የሸቀጥ አቅራቢዎችና የጅምላ ነጋዴዎችን ከወዲሁ ገዢ አሳጥቷል ብለዋል።
ዩናይትድ ስቴትስ ትናንት ረቡዕ ሶማሊያ ውስጥ ባደረሰችው የአየር ጥቃት የሽብሩ ቡድን የአልሻባብ 4 አባላትን መግደሏንና ዋና ከተማይቱ ሞቃዲሾ አቅራቢያ ፈንጂ ጭኖ ይጓዝ የነበረ መኪና ማውደሟን የዩናይትድ ስቴትስ የአፍሪካ እዝ ዛሬ አስታወቀ። የአየር ጥቃቱ የተካሄደው ከሞቃዲሾ በስተምዕራብ 25 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ሲሆን መኪናው ላይ የተጫነው ፈንጂ ሞቃዲሾ ውስጥ በሲቪሎች ላይ ሊያደርስ ይችል የነበረን ጉዳት ማስቀረት መቻሉን እዙ አስታውቋል። የአፍሪካው እዝ ባወጣው መግለጫ ከሶማሊያ ፌዴራል መንግስት ጋር በማስተባበር በተካሄደው የአየር ጥቃት አንድም ሲቪል ሰው እንዳልተገደለ አውቀናል ብሏል። ባለፈው ዓመት ውስጥ ዩናይትድ ስቴትስ በሽብርተኛው አልሻባብና ቁጥራቸው እየጨመረ በመጣው ከእስላማዊ መንግስት ቡድን ጋር የተቆራኙ ተዋጊዎች ላይ ከ30 በላይ መሰል የአየር ጥቃቶችን አድርሳለች። ባለፈው እሁድ ደቡባዊ ሶማሊያ ውስጥ በተካሄደ የአየር ጥቃት ኪስማዮ አካባቢ 13 የአልሻባብ ተዋጊዎች መገደላቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ገልጿል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የላይቤሪያ ፕሬዝደንታዊ ዳግም ምርጫ ውጤት ቆጠራው እየተካሄደ ነው። የመራጩ ቁጥር ድምጽ ለመስጠት ከተመዘገበው በእጅጉ ያነሰ መሆኑን የአገሬው ጋዜጦች ዘግበውበታል። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችው አጠር ያለ ዘገባ አለ። አሉላ ከበደ ያቀርበዋል።
ላይቤሪያውያን የትላንት በስቲያውን ዳግም ምርጫ ኦፊሴላዊ ውጤት በመጠባበቅ ላይ ሲሆኑ የምርጫ ስርዓት እስካሁን ሰምሯል፣ ሂደቱም መስተጓጎል አልገጠመውም ሲል የብሔራዊ የምርጫ ቦርድ አስታውቋል። የላይቤሪያው የምርጫ ኮሚሽን ሊቀመንበር ጀሮም ኮርኮያ
While the national nationwide polling has been smooth, there were
የምርጫ ሂደቱ እንብዛም መደነቃቀፍ አልገጠመውም፣ ሊነገሩ የሚችሉ ቢኖር እንኳን ጥቃቅንና ጥቂት ድንገቶች ናቸው። ማከለ ያለብኝ እነኚህ ድንገቶች ተከስተው በተገኙ ጊዜም ሁሉም ማለት ይቻላል በቦታውና ወዲያውኑ የማስተካከያ እርምጃ ተወስዶባቸዋል ነው ያሉት ሊቀመንበሩ። ክሪስ ፉሙንዮ ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ያደረገው ባለም አቀፍ ደረጃ ዲሞክራሲያዊ ተቋማትን ለማጠናከር የሚሰራው መንግስታዊ ያልሆነው ተቋም በእንግሊዝኛው ምህጻረ ቃል ኤንዲአይ ዓለም አቀፍ የምርጫ ታዛቢ ናቸው። እርሳቸውም የቀደመውን የሚስተር ኮርኮያን አስተያየት ያስተጋባሉ።
The queues are better managed. The lines are clearer, indicated. There are signs that show
መስመሮቹ እንዳደናግሩ በግልጽ ተለይተዋል። የመራጮች ምርጫ ካርዶች ድምጽ ሰጪው የት እንደሚሰለፍ እንዲያሳዩ የሚያግዙ ምልክቶች ተቀምጦባቸዋል። በአጠቃላይ መራጮች ድምጹን ለመስጠት ተሰልፎ ይጠባበቅ የነበረባቸው ሰልፎች በጥሩ መንገድ ነው ተያዙት። ይሁንና ቆየት ብለው የወጡ አንዳንድ ዘገባዎች ግን አንዳንድ የተጨበረበሩ ሁኔታዎች መታየታቸውን ጠቁመዋል። አጨበርብረው ሁለት ጊዜ ድምጻቸውን ለመስጠት የሞከሩ አንዲት ሴት መያዛቸውንም ብሔራዊ ምርጫ ቦርድ አረጋግጧል። በላይቤሪያው ፕሬዝዳንታዊ ምርጫ ታዋቂው የቀድሞ የላይቤሪያ እግር ኳስ ተጫዋች ጆርጅ ዌያ እንዲሁም ምክትል ፕሬዝዳንቱ ጆሴፍ ቦካይ በተመሳሳይ ሙስናን እንዋጋለን፣ ንጹህ የመጠጥ ውሃና የኤሌክትሪክ አቅርቦት የማያገኘውን አብዛኛውን ላይቤሪያዊም ከድህነት እናወጣለን ሲሉ በተመሳሳይ ያቺን ሀገር ለመብራት ቃል በመግባት ነው የተፈካከሩት።
ዩናይትድ ስቴትስ ማዕቀብ ብትጥልብኝም የፕሬዚደንት ሳልቫኪር መንግስትን ወክዬ በአደባባይ መናገሬን አልተውም ሲሉ የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለፈው መስከረም 6 በአውሮፓ የዘመን አቆጣጠር ባወጣው መግለጫ የማስታወቂያ ሚኒስትር ማኩዌን የደቡብ ሱዳንን ሰላም ጸጥታና መረጋጋት አደጋ ላይ በሚጥል ተግባር በመሳተፍ ወንጅሏቸዋል። ማኩዌ ለመጀመሪያ ጊዜ ስለ ማዕቀቦቹ ለቪኦኤ በሰጡት ቃል የትራምፕ አስተዳደር በወሰደው እርምጃ አልሸማቀቅም፣ የማስታወቂያ ሚኒስትርነት ስራዬን ነው የምሰራው ብለዋል። የማስታወቂያ ሚኒስትሩ ባለቤትና ልጆቻቸው ደቡብ ሱዳን ከመገንጠሉ አስቀድሞ በ21 ዓመቱ የሱዳን የእርስ በርስ ብጥብጥ ወቅት ወደ ዩናይትድ ስቴትስ ገብተው የሚኖሩ ሲሆን ሚኒስትሩ ማዕቀቡ ቤተሰባቸውን መጥተው መጎብኘት እንደሚከለክላቸው አላስተባበሉም። የግድ አሜሪካ ካልሄድኩ አልልም፣ ቤተሰቦቼ ሊያዩኝ ከፈለጉ መጥተው ሊያዩኝ ይችላሉ ብለዋል።
በሳውዲ አረቢያ የሚመራው ህብረት የመን ውስጥ በአንድ ቀን ባደረሰው የአየር ጥቃት 68 ሰዎች መገደላቸውን በሀገሪቱ ያሉ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ተናገሩ። ከትናንት በስቲያ ማክሰኞ ታኢዝ ክፍለ ሀገር ውስጥ ህዝብ በሚበዛበት ገበያ ላይ በደረሰው የአየር ጥቃት 54 ሲቪሎች ተገለዋል። 8ቱ ህጻናት መሆናቸውን የተገለጸው በዚያው ዕለት በቀይ ባህሯ ሆዴይዳ ክፍለ ሀገር በደረሰው ጥቃት ደግሞ 14 ሰዎች መገደላቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ጄሚ ማክጎልድሪክ ባወጡት መግለጫ አመልክተዋል። ባለፉት 10 ቀናት የመን ውስጥ ሳውዲ መራሹ ኃይል ባደረሳቸው የአየር ጥቃቶች የተገደለው ሰው ቁጥር ከ100 አልፏል።
አፍጋኒስታን ዋና ከተማ ካቡል ውስጥ ከኢራን ጋር ግንኙነት ያለው የሺዓ ሙስሊሞች የባህል ማዕከል የሚገኙበት ህንጻ ላይ በደረሰ የአጥፍቶ ጠፊ ጥቃት ከ40 የሚበልጡ ሰዎች ተገደሉ። ሌሎች 84 ሰዎች መቁሰላቸውን የሀገሪቱ ባለስልጣናት ገልጸዋል። በፍንዳታው ከተገደሉት መካከል 4 ሴቶችና 2 ህጻናት እንደሚገኙበት የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። እስላማዊ መንግስት ቡድን ለጥቃቱ ኃላፊነት ወስዷል። ካሁን ቀደምም ካቡልና ሌሎችም ከተሞች ውስጥ በሺአ የጸሎት ቤቶችና ስብሰባዎች ላይ ለደረሱ ጥቃቶች ይኸው ቡድን ኃላፊነት ሲወስድ ቆይቷል። ለዜናው የተያዘው ሰዓት አበቃ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ታህሳስ 19 ምሽት ፕሮግራማችን ነው።
አሁን ወደ ምሽቱ የዓለም አቀፍና የኢትዮጵያ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ የሚገኙ እስረኞችን ለማሰብ በሚል ትናንት በማህበራዊ ሚዲያ ላይ የተደረገው የአንድ ቀን ዘመቻ የተሳካ ነበር ሲሉ አስተባባሪዎቹ ለቪኦኤ ገልጸዋል። እስረኞችን ለማስታወስ በተካሄደው የኢንተርኔት ላይ ዘመቻ የተነሱት ታሪኮች የኔም ልጅ ታሪክ ነው ያሉን ደግሞ በቅሊንጦ ማረሚያ ቤት እስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ መሞቱን የገለጹ አባት አሉ። የኢትዮጵያ የሰብአዊ መብት ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ በእስር ቤቶችና በፖሊስ ጣቢያዎች ላይ የተደረገው የክትትል ሪፖርት በቅርቡ ይፋ እንደሚደረግ ተናግረዋል። ለአብይ ርዕስ የያዝነው ዘገባ ነው። የተጠናቀረ ይገኛል። ጥንቅሩን እንደተጠናቀቀ እናቀርብላችኋለን። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን።
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከፍተኛ የመንግስት ባለስልጣናት በነ ጉርሜሳ አያኖ ጉዳይ በሚመሰክሩበት አግባብ ውሳኔ ለመስጠት ቀጠሮ ሰጥቷል። ሌሎች ተለዋጭ ቀጠሮዎችንም ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ በተከሰሱበት ጉዳይ ለምስክርነት የተቆጠሩት አምስት ከፍተኛ የመንግስት ባለስልጣናት አቀራረብ ላይ ውሳኔ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ እነ ጉርሜሳ አያኖ በሚል ስያሜ በሚጠራው የክስ መዝገብ ተከሳሾቹ የሚያቀርቧቸውን የመከላከያ ምስክሮች ዝርዝር ሰምቷል። በዚሁ መሰረት በተከላካይ ምስክርነት ከተቆጠሩት መካከል ከአንደኛ እስከ አራተኛ ተራ ቁጥር የተከሰሱት ማለትም የኦፌኮ አመራር አባላቱ በጋራ የቆጠሯቸው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳን ጨምሮ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ፣ ወይዘሮ ጫልቱ ሳኔ በአሁኑ ወቅት ሊቀርቡ እንዳልቻሉ የሚገልጽ ደብዳቤ እንደደረሳቸው የተከሳሾቹ ጠበቃ አቶ አምሃ መኮንን ገልጸዋል። ይህ ከኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት መጥቷል የተባለው ደብዳቤ እንዳስታወቀው አራቱም ባለሥልጣናት በአሁኑ ወቅት በአገራዊ አስቸኳይ ስብሰባ ምክንያት በተጠሩበት ፍርድ ቤት ቀርበው ምስክርነታቸውን ለመስጠት እንዳልቻሉ ያስረዳል። ስለሆነም ፍርድ ቤቱ ተለዋጭ ቀጠሮ አመቻችቶላቸው እንዲመሰክሩ ጥያቄ አቅርበዋል። ፍርድ ቤቱ ከዚህ በኋላ ሌሎች ምስክሮችን ሲሰማ ውሏል። ይሁንና የተቆጠሩት ምስክሮችን ሙሉ በሙሉ ሊያጠናቀቅ ስላልቻለ ከየካቲት 5-7/2010 ዓ.ም. ባሉት ቀናት ቀሪዎቹን ምስክሮች ለመስማት ቀጠሮ ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ አቶ ለማ መገርሳ፣ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ በምስክርነት የሚቀርቡበትን ሁኔታ ለመወሰን ደግሞ ለታህሳስ 7 ቀን 2010 ዓ.ም. ቀጠሮ ቆርጧል። በዚሁ መዝገብ ከተከሰሱት መካከል አንከላከልም ባሉት ሁለት ተከሳሾች ላይ የፍርድ ውሳኔ ለማሰማትም ፍርድ ቤቱ ጥር 10 ቀን 2010 ዓ.ም. ሌላ ቀጠሮ ይዟል። ጠቅላይ አቃቤ ሕግ አራቱን የኦፌኮ አመራር አባላትን ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ከአንድ ዓመት በላይ ሲከራከሩ ቆይተዋል። ከ22 ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰናብት 17ቱ እንዲከላከሉ ተበየኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ ደግሞ የሚከላከሉት በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የዕለቱ አብይ ርዕስ ዘገባ ተጠናቅሮ አልቋል፣ ደርሶናል። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ የሚገኙ ያሏቸውን እስረኞች ለማሰብ በትናንትናው ዕለት በማህበራዊ ሚዲያ ላይ ያካሄዱት የአንድ ቀን ዘመቻ የተሳካ እንደነበር አስተባባሪዎቹ ገልጸዋል። እስረኞችን ለማስታወስ በተካሄደው የኢንተርኔት ላይ ዘመቻ የተነሱት ታሪኮች የኔም ልጅ ታሪክ ነው ያሉን ደግሞ በቅሊንጦ ማረሚያ ቤት እስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ መሞቱን የገለጹ አባት ናቸው። የኢትዮጵያ የሰብአዊ መብት ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ በእስር ቤቶችና በፖሊስ ጣቢያዎች ላይ የተደረገው የክትትል ሪፖርት በቅርቡ ይፋ እንደሚደረግ ተናግረዋል። ዝርዝሩን ጽዮን ግርማ ይዛለች።
በነገረ ኢትዮጵያ የቀድሞ አዘጋጅና የፍርድ ቤት ጉዳዮችን ተከታትሎ በሚዘግበው ጋዜጠኛ ጌታቸው ሽፈራው ሐሳብ አመንጭነት በትላንትናው ዕለት በማህበራዊ ሚዲያ ላይ የህሊና እስረኞችን የማሰብ ዘመቻ በሚለው ቅስቀሳ የብዙ እስረኞች የእስር ምክንያትና በእስር ቤት ውስጥ የሚያጋጥሟቸው የሰብአዊ መብት ጥሰት ነው የተባሉ ጽሑፎች ቀርበዋል። እስረኞቹ ከሚገኙባቸው ማረሚያ ቤቶች የጻፏቸው ጽሑፎች፣ ለፍርድ ቤት ያቀረቧቸው አቤቱታዎች፣ ስለነሱ የተሰጡ ቃለ ምልልሶችም ተካተው ነበር። ታዋቂ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ ጸሐፊዎች፣ ጄኔራሎች፣ የሃይማኖት አባቶች በአማራና በኦሮሚያ ክልል በነበሩ የተቃውሞ እንቅስቃሴ ላይ ተሳትፈዋል በሚል የተከሰሱ ሰዎች ታውሰዋል። እነ ዶክተር መረራ ጉዲና፣ አቶ በቀለ ገርባ፣ አቶ አንዳርጋቸው ጽጌ፣ ጋዜጠኛ እስክንድር ነጋ፣ አቶ አንዱዓለም አራጌ፣ ጋዜጠኛ ውብሸት ታዬና ሌሎችም ከዚህ ቀደም ስማቸው ሲነሱ የነበሩ እስረኞች ታውሰዋል። በተጨማሪም አስተባባሪዎቹ እንዳሉት ስማቸው ተለይቶ የሚታወቅ ከ500 በላይ እስረኞች ስም ዝርዝር ይፋ ሆኗል። ከ1500 በላይ የሚሆኑ እስረኞች ደግሞ በቀጠሮ እየተመላለሱ እንደሆነ በማስታወሻ ዘመቻው ላይ ተነስቷል። በዚህ ዘመቻ ላይ ጎልተው ከተሰሙት ነገሮች መካከል እስረኞቹ በማረሚያ ቤት በምርመራ ላይ ተፈጽሞባቸዋል የተባለ የሰብአዊ መብት ጥሰት አሰቃቂ ድብደባ ወይም ቶርቸር ነው። በዚህም በማረሚያ ቤት እያሉ ሕይወታቸው አልፏል የተባለ 7 ሰዎች ስም ዝርዝራቸው ወጥቷል። ተስፋሁን ጨመዳ፣ ኒሞና ጥላሁን፣ ሙባረክ ይመር፣ አየለ በየነ፣ አብደታ አላንሳ፣ አርማዬ ዋቆ፣ መሐመድ ጫኔ ስማቸው ከተጠቀሱት መካከል ናቸው። ከነዚህ መካከል አንዱ አቶ አርማዬ ዋቄ የተባለን ሟች እስረኛ አባት አግኝቼ ያነጋገርኳቸው ሲሆን ነዋሪነታቸው በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ሲሆን ልጃቸው አርማዬ ከእርሳቸው ጋር የቧንቧ ስራ የሚሰራ የ30 ዓመት ወጣት እንደነበርና ቴድሮስ ዋቄ የተባለ እስረኛ ወንድም እንደነበረው ገልጸዋል። ሁለቱም የታሰሩት በተለያየ ምክንያት እንደሆነ ጠቅሰው ምክንያቱንም አስረድተዋል። ሟቹ ግን በቅሊንጦ ማረሚያ ቤት ቃጠሎ ከተቃዋሚዎች ጋር አብረህ አቃጥልሃል በሚል ከ121 እስረኞች ጋር ተከሶ ፍርድ ቤት ሲመላለስ እንደነበርና በምርመራ ወቅት እንደተደበደበ ሕይወቱ ከማለፉ በፊት ሲነግራቸው እንደነበር ገልጸውልናል።
በአጠቃላው ሂንደመት ታሰባ በጋዜጠኛ ሽፈራው
ጌታቸው
ሽፈራው ነው ኢንተርቪውን ሲያደርገው ልክ በነዛ በተጠቀሱት ላይ የደረሰው በኔም ልጅ ደርሶበታል። እንዴት ላይ ማስሮ እንደገረፉት፣ ሸዋሮቢትም ወስዶ እንደገረፉት፣ ዝዋይም ናሴ ወር 2009 ላይ ወስዶ እንደገረፉት፣ በዛ የተነሳ በኋላ እንደውም ከሞተ በኋላ ባደረግኩት ክትትል ዝዋይ በወሰዱት ወቅት በናሴ ወር 2009 ዓ.ም ላይ ልቡን መጥቶ ልቡ ዋብቶ ሕክምና ውሰዱኝ ወይም ለቤተሰቤ ንገሩልኝ ብሎ ብለምናቸው እንኳን ለእኛም እንዳልተናገሩና ልቡ ተመቶ በብረት ቦክስ ተመቶ ልብ ውስጥ አብጦ እንደ ኢንፌክሽን እያበጠ እየሄደ ማደንዘዣ ይወጉት እንደነበረ እና እዛውም ላይ እስከሚሞት ድረስም እዛ ውስጥ ቅሊንጦ እስር ቤት ውስጥ እንደሚገረፍ ይሄንን ያም የመታውም መቶት የገደለውም ደግሞ ስሙን ሁሉ ተከታትለን አንደኛውን አግኝተናል፣ አንደኛውን በማጣራት ላይ ነው ያለ ነው።
አቶ ዋቂ አያይዘው አሟሟቱን በተመለከተ በገለልተኛ አካል እንዲጣራ ለከፍተኛ ፍርድ ቤት 3ኛ ምድብ ችሎት አመልክተው ጉዳዩን በመከታተል ላይ እንደሆኑም ተናግረዋል። ከአስተባባሪዎቹ አንዱ የሆነው የዞን 9 የጡመራ መድረክ ጸሐፊና እርሱም 2 ጊዜ ታስሮ የተፈታው በፍቃዱ ኃይሉ በትላንቱ የኢንተርኔት እስረኞችን የማስታወስ ዘመቻ ማረሚያ ቤት ውስጥ ያለውን የመብት ጥሰት ምስል ያሳየ ነበር ብሎታል።
ዘመቻው በጣም ስኬታማ ነበር ማለት ይቻላል። ምክንያቱም መጀመሪያ ከጀመር ነው እና ነገሩ በደንብ ልንገፋበት ካሰብነው ሰዎች ውጪ በጣም ብዙ ሰዎች ተሳትፈውበታል። በማህበራዊ ሚዲያ ሰርክሎቻችን ውስጥ ቀር የፈለግነውን ገጽ ወይም ቃተሊና እና ማስታወስ የተባለውን ነገር በደንብ አንጸባርቋል ብለን ነው የደመደምነው።
እስረኞቹ በማረሚያ ቤት ይደርስብናል የሚሉትን በደል ለፍርድ ቤቱ በሚያቀርቡበት ጊዜ ፍርድ ቤቱ የኢትዮጵያ ሰብአዊ መብት ኮሚሽን እንዲያጣራ መርቶለት የ16 እስረኞችን ጉዳይ አጣርቶ መልስ ሰጥቷል። ይህም ሪፖርት በትላንትናው ዘመቻ ላይ ሲጠቀስ ቆይቷል። የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ ይህን በተመለከተ ማብራሪያ እንዲሰጡን ጠይቄያቸው ነበር። ለፍርድ ቤት የቀረበው ለፍርድ ቤት ፍጆታ ብቻ ነው የሚውለው ካሉ በኋላ በአጠቃላይ ግን ለሰብአዊ መብት ጥሰት ተጋላጭ በሆኑ ማረሚያ ቤቶችና ፖሊስ ጣቢያዎች ላይ በየአመቱ ክትትል አድርገው ሪፖርት እንደሚያወጡ ተናግረዋል። የዘንድሮውን በተመለከተም
በማረሚያ ቤቶችና በፖሊስ ጣቢያዎች ላይ ክትትል አካሂደናል። ያንን ያካሄድነው ክትትል መሰረት በማድረግ ሪፖርት ተዘጋጅተዋል። ሪፖርቱ ለህዝብ ተወካዮች ምክር ቤት ይቀርባል። በቅርቡ በዚህ ጥር ወር መጀመሪያ አካባቢ ይቀርባል። ከዛ በኋላ ይፋ ከሆነ በኋላ ነው እኛ መስሪያ ቤት ስለዛ ጉዳይ አስተያየት መስጠት የምንችለው።
ሪፖርቱን ካወጡ በኋላ ለሚዲያ ይፋ እንደሚያደርጉ አቶ ብርሃኑ ጨምረው ገልጸውልናል። የሟች አቶ አርማይ አባት አቶ ዋቄ ይህ ጉዳይ ሁሉንም ኢትዮጵያዊ ሊያሳስበው ይገባል ይላሉ።
ልጅ ማለት ለእኔም ብቻ አይደለም። ልጅ ማለት ተምሮ ከወጣ አድጎ ለሀገር ለወገን የሚያኮራ ነው። ልጅ ማለት የሚገባውን ተምሮ የሚገባውን አውቆ አገሩን መርዳት ሲችል ልጄ ብቻ ሳይሆን እዛው የሚሰቃየው እንደ ዜጋ እንደ ኢትዮጵያዊነት ማለት ነው። እንደ ሰብአዊነት እንደ እግዚአብሔርን መንገድ የሀገሪቷ ሕግን ተከትሎ መፍረድ ሲቻል መቅጣት ሲቻል ኢሰብአዊ የሆነ በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት እነዛም የተፈጠሩ እኮ ከእናት ከአባት ነው። ወንድም አላቸው፣ እህት አላቸው። እንደ ዜጋ እነሱም ላይ እኮ ነገ ምን እንደሚደርስ አይታወቅም። ግን እንደ ኢትዮጵያዊነት እኔ የሚሰማኝ እንደ ልጄን ብቻ አይደለም፣ እንደ ኢትዮጵያዊነት ነው ማየት ያለብን። የኔ ልጅ ብቻ አይደለም እዛ ላይ የሞተ፣ የኔ ልጅ ብቻ አይደለም የተሰዋ። ማንም ያጠፋል፣ ግን ሲያጠፋ የሰው ልጅ እግዚአብሔር ነው የሚያስቀድመው። መጀመሪያ ምሕረትን ነው ሀገራችንም እንደ ህግ እንደ ሰብአዊነትን ምሕረትን ቢያስከትል ለወደፊቱ በእኔ ይብቃ፣ በሌሎችም ደግሞ ሁለት ልጅ ሶስት ልጅ ያጡ በእነሱ ይብቃ ነው። እንደው ይሄን የኢትዮጵያ ህዝብ ይፍረደን ነው፣ የዓለም ህዝብ ይፍረደን ነው እኛ የምንለው።
የዘመቻው አስተባባሪዎች በአንድ ቀን ብቻ በወጡት ሪፖርቶች በጣም ብዙ አሰቃቂ የመብት ጥሰቶች እንደተፈጸሙ ተጽፏል፣ ተነግሯል። ይህ ደግሞ አሳሳቢ የመብት ጥሰት ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምሽቱን አብይ ርዕስ ነበር ያደመጥነው። ጽዮንን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ኢህአዴግ ሀገሪቱ ውስጥ ያለውን ችግር ሊፈታ እንደማይችል አሳይቶናል ሲሉ አቶ ልደቱ አያሌው ተናገሩ። ስርዓቱ ከዚህ ሁሉ የፖለቲካ ቀውስ የማይማር መሆኑን አሳይቶናል ነው ያሉት የኢዴፓ የብሔራዊ ምክር ቤት አባል አቶ ልደቱ አያሌው። ይህንን የተናገሩት ፓርቲያቸውን የማፍረስ እንቅስቃሴ መጀመሩን ባብራሩበት መግለጫ ነው። ፓርቲያችን ቢፈርስም አዲስ ፓርቲ አቋቁመን ትግላችንን እንቀጥላለን ብለዋል አቶ ልደቱ። እስክንድር ፍሬው ተከታዩን ዘገባ ልኳል።
አቶ ልደቱ አያሌውና ሌሎች የኢዴፓ ብሔራዊ ምክር ቤት አባላት ሰሞኑን ያካሄዱት ስብሰባ የዛሬው መግለጫ መነሻ ነው። ይህ ስብሰባ የተካሄደው ቀደም ሲል ጥቅምት 12 የተካሄደውን የብሔራዊ ምክር ቤት ስብሰባ አስመልክቶ ምርጫ ቦርድ ያቀረባቸውን ቅሬታዎች ለመድፈን እንደሆነም ነው የገለጹት። የምርጫ ቦርድ ቅሬታ ሲጠቃለል ምላተ ጉባኤ አልሞላም የሚል እንደነበር አቶ ልደቱ አስታውሰዋል። በዚህ ምክንያትም ሰሞኑን በተካሄደው ስብሰባ 2/3 የብሔራዊ ምክር ቤት አባላት መገኘታቸውን ጠቅሰዋል። በዚህ ስብሰባም የፓርቲውን ፕሬዝዳንትና ምክትላቸውን ጨምሮ 4 የስራ አስፈጻሚ ኮሚቴ አባላት ከኃላፊነት ዝቅ ብለው በብሔራዊ ምክር ቤት አባልነት ብቻ እንዲቀጥሉ መወሰኑን ገልጸዋል። ምርጫ ቦርድ ግን የዚህኛውን ስብሰባ ውጤትም አልተቀበለም። የተጠቀሳቸው ምክንያቶች ግን ቀደም ሲል ከተጠቀሳቸው ጋር አይገናኙም ነው ያሉት አቶ ልደቱ። አሁን ያለው ሁኔታም ፓርቲውን ለማፍረስ በተለያየ ጊዜ የተካሄዱ ሙከራዎች ቀጣይ ነው ብለዋል አቶ ልደቱ።
በጣም የሚያሳዝነን አዲስ ነገር አይደለም። ኢዴፓን በዚህ መልኩ ለማፍረስ የተደረገው ሙከራ አዲስ አይደለም። ይሄ 3ኛ ነው። በሶስቱም ሂደት አልተሸነፍንም። ማጆሪቲ ሆነን ነው የወጣን። አሁንም ማጆሪቲ ሆነን ነው የወጣን። በጉልበት ነው ባይናውጣነት ነው ይሄን ፓርቲ ለማፍረስ ምርጫ እየተወሰደ ያለው እንጂ እኛ ጋር ልዩነት ተፈጠረብን ብለው ያመኑ ሰዎች ፓርቲው ውስጥ ተከራክረው ውይይት ረጅም ጊዜ አድርገው እድል ተሰጥቷቸው ተሸንፈው ወጥተዋል። አራት ሰዎች ስራ አስፈጻሚ ማጆሪቲም አይደለም የብሔራዊ ምክር ቤት ማጆሪቲም እኛ አልተሸነፍንም ህገደቡን ተከትለን እየሰራን አሁን ግን በፍጹም ይሄ ፓርቲ መፍረስ አለበት የሚል ውሳኔ ላይ ስለተደረሰ ብቻ እንዲፈርስ እየተደረገ
ድርጊቱ እየተፈጸመ ያለበት ወቅት ደግሞ የገዢውን ፓርቲ ማንነት ያሳያል ሲሉ ነው ያብራሩት።
በእኛ እምነት ይሄ ድርጊት እየተፈጸመ ያለው በተለይ በአሁኑ ወቅት መሆን አገሪቱ ከፍተኛ የሆነ የፖለቲካ ቀውስ ባለችበት ሁኔታ ስርዓቱ የነበሩብኝን የመልካም አስተዳደር ችግሮች መልካም አስተዳደር ሲባል አንዱ ዴሞክራሲ ነው በሐቅ ገምግሜ እፈታለሁ በሚልበት ወቅት አንድን ፓርቲ በዚህ አይናውጣ መንገድ ለማፍረስ ማድረጉ ሲታይ እየተካሄደ ያለው የተሐድሶ እንቅስቃሴ ፍጹም ሐቀኝነት የሌለው መሆኑን ነው የሚያሳይ። ኢህአዴግ አሁን በያዘው መንገድ አገሪቱ ውስጥ የተፈጠረውን ችግር ፈቶ ሊቀጥል እንደማይችል ያሳያል። ገና ይሄ ፓርቲ ጠቅላላ ጉባኤ ያካሄዶ ተጠናክሮ ወጥቶ በሚቀጥለው ምርጫ እንቅስቃሴ በህዝብ ውስጥ ሊፈጠር ይችላል ተብሎ ተሰክቶ ነው እንደዚህ አይነት ነገር እየተደረገ ያለው። አባሎቻችን በግልጽ ያቃሉ በፓርቲው ውስጥ እንዲህ አይነት ችግር መፍጠር የተጀመረው ጠቅላላ ጉባኤ ለማካሄድ ኮሚቴ አቋቁመን እንቅስቃሴ ሲ የመጀመሪያ ቀን መግለጫ ከሰጠን ጊዜ በኋላ ነው እንዲህ አይነት እንቅስቃሴ የተጀመረው። ስለዚህ ኢህአዴግ አሁን የሀገሪቱን የፖለቲካ ችግሮች በሐቅ ለመፍታት አይደለም እየጣራ ያለው የተለመደ የይስሙላ ግምገማ አካሂዶ በሚቀጥለው ምርጫም ስልጣኑን አጠናክሮ የሚቀጥልበትን እድል ያመቻቸ ነው። ለዚህ አሁን በኢዴፓ ላይ ከተፈጸመው ተግባር በላይ ማሳያ ያለ አይመስል። ሌላው በምርጫ ቦርድ በኩል በእኛ በኩል ህግና ስርዓቱን አክብረን ተቋሙንም እንደ ተቋም አክብረን ሂደቱን በህጋዊና በግልጽነት ያካሄድን ተቋሙ ግን ምን ያህል የኢትዮጵያን ዲሞክራሲ ወደ አንድ ደረጃ ከፍ ለማድረግ የቆመና የተቋቋመ ፓርቲ ሳይሆን ምን ያህል የገዢው ፓርቲ ጉዳይ አስፈጻሚ ሆኖ ተቃዋሚ ፓርቲዎችን በማዳከም እንቅስቃሴ ላይ ተዘዋዋሪ አይደለም ቀጥተኛ ሚና እየተጫወተ መሆኑን ያሳያል። ይሄ ውሳኔ ነገ ከነገ ወዲያ ይለወጣል የሚል ብዙም ተስፋ የለንም።
ኢዴፓ የሚለውን የፓርቲ ስም በእንነጠቅም ትግላችንን በሌላ ፓርቲ እንቀጥላለን ሲሉም አቶ ልደቱ አብራርተዋል።
ኢዴፓን የፈጠርነው እኛ ነን፣ ስሙን የፈጠርነው እኛ ነን፣ ድርጅታዊ መዋቅሩን የፈጠርነው እኛ ነን፣ አስተሳሰቡን የፈጠርነው እኛ ነን። ስሙን ስለተነጠቀን አስተሳሰቡን ልንነጠቅ አንችልም። ሁለተኛ ለኢዴፓውያን የፖለቲካ ጉዳይ የህይወት ተልእኮ ነው። ሳይመቸን እንቅፋት ሲገጥመን ተበታትነን ወደ ቤታችን ልንሄድ ምን ይችላል አይደለም። ሲመቸን ብቻ በትግሉ ልንቀጥል አይደለም ወደዚህ ትግል ይመጣል። ስለዚህ ሊያፈርሱት ይችላሉ። ቢያፈርሱትም በተሻለ ሁኔታ በተጠናከረ ሁኔታ እንደገና ፓርቲ አቋቁመን በኢትዮጵያ የፖለቲካ ታሪክ እንቀጥል። ያን ሂደት ለማደናቀፍ ጥረት እንደሚደረግ ጥርጥር የለንም። ግን የትግል ጉዳይ ነው። አንተኛ በውጭም በአገር ውስጥም ያለ አባላችን ይሄን መገንዘብ አለበት። የማይጠበቅ ነገር አይደለም እኛ ላይ እየተፈጸመ ስርዓቱ ከስተቱ ከጥፋቱ ከዚህ ሁሉ የፖለቲካ ቀውስ በሺዎች የሚቆጠሩ ናቸው ኢትዮጵያ ውስጥ አሁን እየተፈናቀሉ ያሉት እየሞቱ ያሉት ከዚህ ሁሉ የፖለቲካ ቀውስ እንኳን የማይማር መሆኑን ነው ያሳየ። በድርድሩም ሂደት ኢዴፓ የሚለው ታፔላ የሶስት የአራት ሰዎች ንብረት ሆኖ ሊቀጥል ይችላል። ግን ህዝቡ መገንዘብ ያለበት በምንም ተአምር እነዚህ አራት ሰዎች ኢዴፓን ሊወክሉ አይችሉም። ህዝቡ ይሄን መገንዘብ አለበት። አሁን እየተደረገ ባለው ድርድርም የሚደራደሩ ሰዎች የዚህ ፓርቲ ውቅና ያላቸው አይደሉም። ከዛ የድርድር ሂደት እንዲወጡ የተወሰነባቸው ናቸው። ካሁን በፊትም አሁንም ወደፊትም በዛ የድርድር ሂደት የሚወሰኑ ነገሮች ኢዴፓን የማይመለከቱ መሆኑን ህብረተሰቡ ማወቅ አለበት።
15 የብሔራዊ ምክር ቤት አባላት የተገኙበትን የኢዴፓ ብሔራዊ ምክር ቤት ስብሰባ በተመለከተ ከምርጫ ቦርድ ምላሽ ለማግኘት እየሞከርኩ ነው። ቀደም ሲል ያነጋገርኳቸው የቦርዱ ህዝብ ግንኙነት ኃላፊ አቶ ተስፋለም አባይ አብርሃ ግን ቦርዱ ሁሉንም ወገን በእኩል አይን እንደሚመለከት ነው ያብራሩት።
የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል። የተለያዩ ስልጠናዎችን ይሰጣል። በአገራችን ወደ 61 የፖለቲካ ፓርቲዎች አሉ። እነዚህ 61 የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂደዋል ወይስ አላካሂዱም፣ የአመራር ሽግሽግ አካሂደዋል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል።
በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ውስጥ የተፈጠረው ውዝግብ መነሻ አሁን ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለው ድርድር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በማዕከላዊ አፍሪካ ሪፐብሊክ ታጣቂዎች ይዘዋቸው የነበሩ 17 ዜጎችን ማስለቀቁን የካሜሩን ጦር አስታውቋል። በጦሩና በታጣቂዎቹ መካከል በተፈጠረ ግጭት አንድ ሰው መገደሉም ተገልጿል። በመቶዎች የሚቆጠሩ ዜጎቿ አሁንም እንደተያዙ መሆናቸውን ካሜሩን ገልጻለች። ሪፖርተራችን ሞኪ ኤድዊን ኪንዜካ ከካሜሩኗ ናጋውንዴር ያጠናቀረውን ዘገባ አዳነች ፍሳይ ታቀርባለች።
ይህ አምቡላንስ ሁለቱን ሀገሮች በሚያዋስነው ድንበር ላይ በካሜሩን ወታደሮችና በታጠቁ የማዕከላዊ አፍሪካ ሪፑብሊክ ቡድኖች መካከል የቆሰሉትን ሰዎች ይዞ እየተጣደፈ ነው። ጓንዳሪ በተባለችው የካሜሩን ከተማ ባለው የኖርዌይ ሚሽን ሆስፒታል የሚሰሩት ዶክተር ያሊ ቢን ያማዘኒ ቁስለኞቹ ሁሉ በጥይት የተመቱ ናቸው ብለዋል። አራቱ ቁስለኞች እግሮቻቸውና እጆቻቸው ላይ ስብራ ደርሶባቸዋል። ይሁንና የሚያስጋቸው ነገር አይደለም ብለዋል ዶክተሩ። ሰዎች የቆሰሉት የካሜሩን ወታደራዊ ኃይል እሱንና ጓደኞቹን ያገቱት የማዕከላዊ አፍሪካ ሪፑብሊክ ታጣቂዎች ሰፈር ላይ የካሜሩን ወታደራዊ ኃይል ጥቃት በከፈተበት ወቅት መሆኑን አህመድ ኦሲኒ የተባለ የ24 ዓመት ዕድሜ ነጋዴ ተናግሯል። ለሁለት ወራት ያህል አግተዋቸው እንደነበሩ ጠቁመዋል። ታጣቂዎቹ አምስቱን ሰዎች ያገቱት መንደሮቻቸውን ወረው የተኩስ ሩምታ ካወረዱባቸው በኋላ መሆኑን ነጋዴው ገልጿል። ጫካ ውስጥ ያሉ ሌሎች አምስት የመንደሩ ነዋሪዎችን ጨምረው እንዳሰሩ፣ ከአንድ ወር በኋላ ደግሞ ሌሎች ሰዎችን እንደያዙና በጠቅላላው 15 ሰዎችን እንዳገቱ ነጋዴው ጠቁሟል። በቀናት ውስጥ ምግብ ካለ እንደሚበሉ ከሌለ ደግሞ እንደሚራቡ ነበር ነጋዴው የገለጸው። የመገደል ዛቻ ቢገጥማቸውም ተደብድበው እንደማያውቁ ተናግሯል። አደማዋ የተባለው የካሜሩን ክልል አስተዳዳሪ ኪልዳዲ ታኩክ ቦካር መንግስት የህዝቡን ደህንነት ለመጠበቅ አስፈላጊውን እርምጃ ወስዷል ብለዋል። አሁንም ታጣቂዎቹ ጫካ ውስጥ ያዟቸውን ለማስለቀቅ ተጨማሪ እርምጃ እንደሚወሰድ አስተዳዳሪው ተናግረዋል። ከ18ቱ ታጋቾች 17ቱን በማስለቀቅ የካሜሩን ወታደራዊ ኃይል ህዝቡን ለማገልገል ዝግጁ መሆኑን አሳይቷል። የዜጎቹን ደህንነት መጠበቅና የቀሩትን ታጋቾች ለማስለቀቅ ጥረቱ ይቀጥላል በማለትም አስተዳዳሪው አስገንዝበዋል። አንዳንዶቹ ታጣቂዎች ወደ ማዕከላዊ አፍሪካ ሪፑብሊክ እንዳመለጡ፣ በርካታ የካሜሩን ወታደራዊ ኃይል መለዩ ያጠለቁ ታጣቂዎች እንደተገደሉ የካሜሩን ወታደራዊ ኃይል ጠቁመዋል። ከማዕከላዊ አፍሪካ ሪፑብሊክ ወደ ካሜሩን የሚገቡ ታጣቂዎች ከቤተሰቦቻቸው ገንዘብ ለማግኘትና ሀብታቸውን ለመዝረፍ ከብት አርቢዎችንና ነጋዴዎችን ጠልፈው ይወስዳሉ። ካሜሩን በየብስ ከተከበበችው ማዕከላዊ አፍሪካ ሪፑብሊክ ጋር የ900 ኪሎ ሜትር ርቀት ባለው ድንበር ትዋሰናለች።
የመጽሔቱ ክፍለ ጊዜ ተጠናቀቀ። ክብራትና ክብራን፣ ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናውና በእጅ ስልካችሁም voa.horn.mobi ላይ ታገኙናላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩልም በየዕለቱ ጋቢና ፕሮግራማችንን ተከታተሉ። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ነው። አዲስ አበባ ላይ ማስታወቂያ አለን።
ሳይፎን ከቪኦኤ በነጻ። ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበትን መንገድ እንደሚከተለው ነው።
ሳይፎን PSIPHON ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አንድ ቃል ነው @siphon3.com ኢሜይል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰውትን siphonandroid.apk ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይክፈፉበት። የፕሮግራም ማሳሰቢያ ለጥያቄው መልስ
የኢትዮጵያ ህዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩ የሀገሪቱ ኢኮኖሚ ተጠቃሚ እንዲሆን ጥያቄዎቹን በተለያዩ መንገዶች ሲያቀርብ ቆይቷል። የሀገሪቱ መሪዎች የጥያቄውን ተገቢነት ቢቀበሉም ህዝቡን ያረካ መልስ እስካሁን አልሰጡም የሚል ስሞታ ይሰማል።
የህዝቡ ጥያቄ እንዴትና መቼ ነው መልስ የሚያገኘው?
ካለፉት ጥቂት ወራት ጀምሮ ደግሞ በአንዳንድ የሀገሪቱ አካባቢዎች የብሔር ማንነት ላይ ያነጣጠረ ግድያና ማፈናቀል ይስተዋላል። በዚህ ክስተት የክልል ተወካዮች ፌደራል ባለስልጣናትን ሲከሱ፣ የፌደራሉ ደግሞ ክሶቹን ወደ ክልሎቹ ወደ ራሳቸው ይመልሳሉ። በመሃሉ ግን በሺዎች የሚገመቱ ኢትዮጵያውያን ህይወት አልፏል፣ ቤት ንብረታቸውን አጥተዋል።
እውን ግጭቱ የህዝብ ነው?
በተጨማሪም የገዢው ግንባር የኢህአደግ አባል ድርጅቶች ከወትሮው ለየት ያለ ረዘም ያለ ስብሰባ ይዘዋል። የፖለቲካ አጣብቂኝ ውስጥ እንደገቡም እየተነገረ ነው።
መውጫው ምን ይሆን?
በእነዚህ ነጥቦች ዙሪያ ጥያቄዎች ካሏችሁ መልስ እንዲሰጡን ምሁራንን ጋብዘናል። በስልክ ቁጥር 2022059942 የውስጥ መስመር 14፣ በኢሜይል horn@voanews.com ላይ እንዲሁም በፌስቡክ @voaamharic ብላችሁ ጥያቄዎቻችሁን ዛሬ ማምሻውን ላኩልን ወይም የስልክ ቁጥሮቻችሁን አሳውቁን። ጥያቄዎቻችሁን በቀጥታ እንድታቀርቡ መልሰን እንደውልላችኋለን።
ጥያቄ ስትልኩ ታዲያ በጣም ያሳስበኛል የምትሉትን አንድ ጥያቄ ብቻ መርጣችሁ እንድትልኩ በአክብሮት እንጠይቃለን።
ውይይቱ የሚካሄደው ነገ አርብ በዋሽንግተን ሰዓት አቆጣጠር ከጠዋቱ 4 ሰዓት ወይም 10 ኤኤም ላይ፣ በኢትዮጵያ ሰዓት ከምሽቱ 12 ሰዓት፣ በለንደን ዓለም አቀፍ ሰዓት 15:00 ላይ ነው።
ለጥያቄው መልስ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ ውይይት ይዘናል።
በቅርቡ የሰማያዊ ፓርቲ የጠራውን ህዝባዊ ንግግር መነሻ በማድረግ የተሰናዳ ነው የዛሬ የአገር ጉዳይ ውይይት። ተወያዮች በኢትዮጵያ የሚታየውን የፖለቲካ ውጥረትና ህዝባዊ እንቅስቃሴ ተንተርሶ በተከታታይ የሚቀርበው የሀገር ጉዳይ የተሰኘው ልዩ ቅንብር እንግዶች በኢትዮጵያ ጉዳዮች በመጻፍና በአገራዊ ውይይቶች በነቃ ተሳትፏቸው የሚታወቁት አንጋፋው ምሁር ፕሮፌሰር መስፍን ወልደማርያም፣ የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻና የህግ ባለሙያው አቶ ተማም አባቡልጉ ናቸው። ሶስቱን እንግዶች ያወያየው አሉላ ከበደ ነው። ሰፋ ያለውን ውይይት ለምሽቱ ይዞ ቀርቧል። ባለፈው ሳምንት ምጥን ዝግጅቱን እልባት ካደረገበት ይነሳል። አሉላ፣
የአገር ጉዳይ የሁሉም በሆነበት ይላሉ አቶ ተማም፣ የዚህ ፕሮግራምም መሰረታዊ ዓላማ የሁሉም የሆነች ሀገር የምትኖርበት ላይ የሐሳብ ልዩነት ያላቸውን ጭምር እንዲወያዩ እንዲነጋገሩ ወደ አንዳች ሁነኛ መላ የሚያመሩ ጎዳናዎች እንዲቀየሱ ነውና፣ ከዚህ በቀጥታ ወደ አቶ ጌታነህ ልንጠቅ። አቶ ጌታነህ፣ አሁን የምታካሄዱት ውይይት የሐሳብ ልዩነት ያላቸውን ወገኖች ሁሉ የጋበዛችሁበት መሆኑን ተረድተናል። የዚህ ንግግር ወይም የሐሳብ ልውውጥ ከአደጋ እንዲያድን ነውና ምን ያህል ተስፋ ታደርጋላችሁ?
መጀመሪያ ፕሮግራማችን ሰው አይቶታል፣ ብዙ ሰውም ተናግሮበታል፣ እየተነጋገረበት ነው። በዛ ለስብሰባ አዳራሹ ላይም እንደ የተለያዩ ሐሳቦች ተነስተዋል። እንግዲህ ዋና ነገር ምንድን ነው? የኢትዮጵያ ጉዳይ፣ ሀገር የማዳን ጉዳይ የግለሰቦች ጥሩ ለባለስልጣናት ሚስተር ለፖሊስ ድርጅት ሚስተር ሳይሆን እያንዳንዱ ዜጋ ምንድን ነው በዚህ ውስጥ ያለ ሚና ብሎ ራሱን መጠየቅ የሚችልበት ነው እና ባለፈው ሳምንት ምሁራንን ምንም ያገር ሽማግሌዎችን ለብቻ አንስተን እነሱ ጉዳይ ላይ ምን ማድረግ አለባቸው ምን ነው እና ብዙ እንግዶች ጠርተን ነበረ። በተለያየ ምክንያት ያልተሳካላቸው ያልመጡ እንዳሉ ሁሉ እንደዚሁ የቀሩም አሉ። የተለያዩ ምክንያቶች ሊኖራቸው ይችላሉ፣ አናውቅም። ዋናው ግን እኛ ቀርተናቸዋል እዛ ውይይት ላይ እንዲሳተፉና ስለ ሀገር ጉዳይ እንዲመክሩ፣ እንዲያወሩ፣ እንዲነጋገሩ ሀገር የሁላችንም ስለሆነች እንደዚህ ባይን ፈራን ብዙ ታርተ ነበር የተለያየ ነገር ዋናው ምክንያት አንድ ነው እንደማረ በተራመስ ምክንያት የሆነው ስለዚህ ቋንቋ መሰረት አድርጎ የተዋቀረው ፌደራል አወቃቀር ነው የሚል እንድንታስመለን በዛ ላይ ደግሞ የተለያየ ይታዎች አሉ አንደኛው ማከለኛ ያለ ይታ ኢምፕሊመንቴሽን ነው ደግሞ አፈጻጸሙ ላይ ችግር አለበት እንጂ ቋንቋ ፌደራሊዝም ከተሚኖር ዲሞክራሲ ቢኖር መቃነት ቢኖር መልካም ነው የሚሉ እየተናቸው በተለይ አክቲቪስቶች ሀገር ውስጥ ውጭም ያሉ ነበሩ ጋዜናቸውን ነበረ ፐርስፔክቲቭ አንድ እሱ ነው። ሌላኛው ደግሞ አሁን ያለው መልካም ነው ትክክል ሀገርን እስካሁን አሰብስቦ ያለው ይሄ ቋንቋ ላይ መሰረት አድርጎ ያለው የፌደራል አወቃቀር ነው የሚሉም ወገኖች ነበሩ። እነሱም እንዲመጡ እነዚህ ግብዣ ጋብዘን ነበረ ደጋግሜ ዛሬም ድረስ እየጠራኋቸው ነበረ። ምናልባት የተለያዩ ምክንያቶች ይኖራሉ በእርግጥ የመናገር ባይቻልም ግን አሁንም አደባባይ ላይ ወጥቶ ለመናገር ፈቃደኛ የሆኑት አቶ ስዩምን ጨምሮ በተለይ አሁን ያለው የቋንቋ ስርዓት ራሱን የቻለ መልካም ያልሆነ ጎን ነበረው በተለይ እዚህ ሀገር ውስጥ ሰላምን እንዳይሰፍን በማድረግ የሚል ነው። ግን ብዙ ሰው እየተነጋገረበት ነው ሶሻል ሚዲያው ላይም በዚህ በተለያዩ ሚዲያዎች ሀገር ውስጥ ውጭም ያሉት ሀገር ያለችበትን ችግር አውቀው ይህንን ችግር ደግሞ እያንዳንዳችን ሚናችን ምንድን ነው የሚለውን ጥያቄ እንዲያነሱ አድርጓል። በመልካምም ይሄ ደግሞ እውነትም ነው ኢህአዴግም ራሱ አምኗል ሀገር ችግር ላይ ናት አንቺ ሀገር የምታደጋት የሚል እነሱ ስብሰባ ላይ እንደተቀመጡ እናውቃለን። ግን እነሱ ልዩ የሚያደርጉት ሀገር የእነሱ ጉዳይ እንደሆነች እና እነሱ ብቻ ተነጋግረው ሀገርን እንደሚታደጉ አድርገው ነው። እኛ ግን ሀገር ሁሉም ሰው ባለቤቱ ነው። ሁሉ ባለቤቱ እስከሆነ ድረስ ሀገርን ለመታደግ ሚናውን በእያንዳንዱ ቅድም ጋሾች ወይም አሁን ተዘንተዋል መጣፍ አለበት ጥላቻ መውጣት አለበት በመነጋገር ፈቃደኛ መሆን አለበት። ጥላቻ ሲወጣ ነው ስለመነጋገር ፈቃደኛ የሚሆነው። ብዙ ግን የተነጋገረበት እንደሆነ አሁን ካሉን ፊድባኮች ስብሰባ አዳራሽ የተገኘ ብቻ ሳይሆን ከስብሰባ አዳራሽ ውጭ ሆኖ በየቤቱ በተለያዩ መድረኮች ላይ ያዳምጥ።
መልካም ፕሮፌሰር መስፍን ወደ እርስዎ ልመለስ። በዜጎች ሊደረጉ የሚችሉትን ጨምሮ አንስተዋል። በስልጣን ላይ ያሉ ኃይሎች ሊያደርጓቸውም ሊወስዷቸው የሚችሉ እርምጃዎች አይነተኝነት ለለውጡ አዎንታዊነትም ሆነ አሉታዊነት ሚናቸው የላቀ ነውና ከዚህ ቀደም ባነሷቸው ሐሳቦች ውስጥም ፈንጠቅ ያደረጓቸው ናቸው መለስ ብለን እንድንመለከትም ጋብዘው። ይሄ አንዳች ሽግግር ሁኔታ የሚመስለው ወዴት እንደሚያመራ በእርግጠኝነት የማይታወቅ የሚመስል ሁኔታ ወደ መልካም ጎዳና እንዲያመራ በስልጣን ላይ ያሉት ኃይሎች ይህንን እንዴት ሊመለከቱት ይገባል? ችግር መኖሩን አቶ ጌታነህ እንደገለጹት በእርግጥ ችግር አለ ብለው አንዲያውም በአንዳንድ ፓርቲዎች ውስጥ የስልጣን ሽግሽግ ተመልክተናል። ያ የስልጣን ሽግሽግ አይነተኛ ውጤት ያመጣል አያመጣም አነጋጋሪ ነው፣ ብዙዎች ትችት እየተነዘሩበት ነውና። ነገር ግን ሁሉን ያቀፈ ቀድም አቶ ጌታነህ እንዳሉት ዜጎችንም ያሳተፈ በራሳቸው የሚወስኑት ሳይሆን ዜጎች የሚያነሱት ጥያቄ መልስ ለመስጠት በሚያስችል መልኩ ለማሳተፍ ምን ማድረግ አለባቸው ይላሉ? ይህን መሰል ሽግግር በአዎንታዊ ሁኔታዎች እንዲደመደም እንዲቋጭ
እንደሚመስለኝና እንደሚገባኝ ከባለስልጣኑ ሰፋ ያለ ጠለቅ ያለ አስተያየት አስተሳሰብ ያስፈልጋል። በኢትዮጵያ የሆነውን ባለፉት 40 ዓመት ውስጥ እናውቃለን፣ አይተናል። በአካባቢያችን ደግሞ የሆነውን እናውቃለን፣ አይተናል። በሶማሊያ፣ በግብፅ፣ በሊቢያ ራቅ ብለንም በሌሎች ብዙ ሀገሮች የሆኑትን ነገሮች ተመልክተናል። አእምሮ አለን፣ ማስተዋል እንችላለን። ይሄ ነገር እዚህ አይደርስም፣ እዚህ አይመጣም። የኢትዮጵያ ሕዝብ ዝም ብሎ አድፍቶ እስከዘላለም ይቆያል ብሎ መገመት በፍጹም አይቻልም። እነዚህ ሁሉ እዚህ አካባቢ ፈረንሳችንም ጭምር የተማርናቸው ነገሮች የሚያሳዩን አካሄዳችን ትክክል አለመሆኑን፣ መታረም ያለበት ነገር በመንገዳችን ላይ መኖሩን የሚያሳዩ ናቸው። ለዚህ ትልቁ ኃላፊነት ዋናው ኃላፊነት ያረፈው ወደድንም ጠላንም በህዝቡ እና በመሪነን ባዮቹ ላይ ነው፣ በባለስልጣኖቹ ላይ ነው። ባለስልጣኖቹን ህዝቡ ማነጋገር መጀመር አለባቸው። ኩርፊያ፣ ጥላቻ የትም አያደርስም፣ ቁልቁለት ነው። ዳገቱን በተቻለ መጠን የቧጠጥንም ቢሆን ለመውጣት መሞከር አለብን። ኢትዮጵያን የኢትዮጵያን ህዝብ በስልጣን ላይ ያሉትንም ሰዎች ጨምሮ ሊያድናቸው ህዝባችን ካየነው መከራ፣ ስቃይ፣ ውርደት፣ ውድቀት ሊያድናቸው የሚችለው በቅድሚያ ይህንን አስቦ አይቶ የሚፈልገውን መፍትሄ ለማምጣት ንግግር መር ነው። ይሄ ይቻላል። ፈቃደኛነት ብቻ ነው የሚያስፈልገው እንጂ ይቻላል። ያስከብራቸዋል፣ ለሌሎች ሀገሮችም ትምህርት ይሆናል። ያስከብራቸዋል። ይህን መንገድ ቢመርጡ ይሻላል ባይ ነኝ።
መልካም፣ አመሰግናለሁ ፕሮፌሰር መስፍን። አቶ ተማምና አቶ ጌታንህም እስኪ በተመሳሳይ በመፍትሄ አማራጮቹ ላይ አንዳንድ ነጥቦችን እንድትፈነጥቁ እድልስ ወደፊት የሚያራምዱ ሁኔታዎች አሁን ካለው አሻግሮ ማየት የሚያስችሉ ምናልባትም በተለያዩ ቡድኖች ፍላጎት የተገደቡ የሚመስሉ እንቅስቃሴዎች የሁሉም ወደሆነ አቅጣጫ ሁሉንም ዜጎችን ተጠቃሚ ወደሚያደርግ አይነተኛ ለውጥ እንዲያመራ ምን አይነት ሁኔታዎች ይበጃሉ ይረዳሉ ትላላችሁ? አቶ ተማም እርሶን ላስቀድም።
አመሰግናለሁ። አሁን ጋር ስንመጣ እንዳሉ ኢትዮጵያ ውስጥ አሁን የተጋረጠው አደጋ በአገዛዙ መጣ ነው። ከዚህ በፊት እንደነበሩ ሻቢያ፣ ህወሓት፣ ኦነግ፣ ኦብነግ የሚባሉ አካላት ከውጭ ሆነው በመንግስቱ ላይ ደቀኑት አይደለም፣ ከውስጥ ወደ ውጭ በሁሉም ላይ ተደቀነ ነው። እና ይሄ ነገር እንዴት ነው ወደፊት ወደ ተስፋ ሊለወጥ የሚችለው የሚለው አክራሪ ጽንፈኛ አቋሞችን ማስወገድ ነው። አንደኛው ኢትዮጵያ ህዝብ ምንም ግንኙነት የሌለው የብሔሮች ጥርቅም አድርጎ መውሰድን ማቆም። ሁለተኛ በኢትዮጵያ የተለያዩ ቋንቋ የሚናገር የተለያየ ሃይማኖት የሚከተል የተለያየ ባህር ያለው ህዝብ አለ። ይህም ፋክት ነው፣ ሀቅ ነው። ይህን ትቀበለዋለህ እንጂ አትክደውም። ችግር አድርገህ በመቀበልም መፍትሄ አትፈልግለትም። ስለዚህ ለሁሉም የሚሆነው ዘላቂ ጽንፈኛ አስተሳሰቦች ላይ ቆመህ አትፈልግም። የህዝቡ ችግር ተመሳሳይ ነው፣ ከላይ እስከ ታች ማለት ነው፣ ከጎንደር እስከ ቦረና። ይህም ችግሩ ምንድን ነው? ህዝቡ የሀገሩ ባለቤት አልሆነም። ይህን ደግሞ አሁን በአሁኑ ጊዜ ፈጥሮ ያሉት ነው። ይሄ ስርዓት ነው። ስርዓቱ ምንድን ያደረገው? የፈጠራቸው ተቋማት፣ የፈጠራቸው ህጎች፣ የፈጠራቸው አስተሳሰብ አሰራሮች የእሱን የእሱን ዓላማ ብቻ የሚያስፈጽሙ ነው የሆነው። ከፍላጎትና ጥቅም ውጭ የሚጠብቅ አልሆነም። ህዝቡን በነጻነት በራሱ ጉዳይ ላይ በሚተዳደርበት ህግ ላይ ይሁንታ እንዲሰጥ አልተደረገም። ስለዚህ ከነዚህ ተነስቶ ምንድን ነው መሆን ያለበት? ወደፊት አገርን የምንፈልገው ለሁሉም እንዲሆን ከሆነ ይሄን የምናደርግበት ህዝቡ ነጻነት አግኝቶ እንዲወስድበት ማስቻል ነው። ይህ አስተሳሰባችንና አመለካከታችን ወዴት መለወጥ አለበት? ከየትኛውም ህዝብ ላይ ማንንም ምንም ለማሳጣት በመፈለግ ሳይሆን ለሁሉም የጎደለውን በማሟላት መልክ መንቀሳቀስ የሚያስፈልግ ይመስለኛል። ልዩም መብትን ማስቀረት ያስፈልጋል። በህግ ለማስገዛት መንቀሳቀስ ይፈልጋል እና የሀገሪቷ ዜጎች ፍላጎትና ጥቅም ተመሳሳይ መሆኑን አውቆ ይሄን የህዝቡ የጋራ አካፋይ አድርጎ መውሰድ የሁሉም ያጠቃላል ማለት ነው። ለምሳሌ ለኦሮሞ ለአማራ ያልተከበረ መብት ሊኖር አይችልም። እንግዲህ ምን ማለት ነው? ይሄ በአንድ ሀገር ውስጥ የልዩ መብት የሚባለው ካልተፈጠረ በስተቀር ማለት ነው። ስለዚህ ችግሮቻችንን ምንነትን ማወቅ ይፈልጋል። ምንድን ነው አንዳንዴ የሚመስሉ ግን ችግር ያልሆኑ ነገሮች አሉ። ስለዚህ እነዛን ችግሮች ነጥለን ለይተን በማውጣት በነዛ ላይ ማተኮር ያለብን ይመስለኛል። ይህን ችግር ምንድን ነው በኢትዮጵያ ውስጥ እስካሁን ድረስ የህግ የበላይነት አልተፈጠረም። አሁን ህዝቡ ብዙ ጊዜ የምንለምታው ልዩ መብት የሚባል አለ። ገዢው ሲፈልግ ለፈለገው ሰው የሚሰጥ ሲፈልግ ደግሞ የሚነሳው በህግ ተገዶ የሚከበርለት መብት እስካልተፈጠረ ድረስ የልዩ መብትን የማቀያየር ጉዳይ የጭቆናን ማቀያየር ጉዳይ ነው የሚሆነው። ጭቆናን በጽንሰ ሀሳብነት ደረጃ ነው መረዳት ያለበት። የክሌ ጨቋኝ ነው የክሌ ጨቋኝ ነው የሚባል ነገር ስለሌለ የህዝቡ አጠቃላይ መብት የጋራ አካፋያችን ሆኖ ኢትዮጵያ ለኢትዮጵያውያን የመንደስ አካሄድ መከተል አሁን ላለው ችግር ዘላቂ መፍትሄ ይፈጥራል ብዬ አስባለሁ።
መልካም፣ አመሰግናለሁ አቶ ተማም። የመጨረሻው እድል የእርሶ ነው አቶ ጌታነህ። እርሶም ለዘለቄታው ተስፋ ለዘለቄታው ሁነኛ ለውጥ ምን አይነት እርምጃዎች መወሰድ አለባቸው ወይም ይበጃሉ ይላሉ?
የመፍትሄ ሀሳቦቹን በዋነኝነት ጋሽ መስልም አቶ ተማም አንስተውታል። ግን ኢህአዴግ አሁን ይህንን ነገር ለመፈጸም የሚያስችል ተክለሰብነት ያለው አይመስልም። አጠቃላይ ሁኔታው አንደኛ ገፊ ምክንያትም ነው። ለውጡ በደሎች ላለፉት 26 ዓመት ሰው ሲባል አልሰማ ሲል ሲሄድ ሲገፋ አሁን ገፊ ነው። በቃ ኢህአዴግ በምንም አቅም ይህን ነገር ለመፍታት የሚያስችል ተክለሰብና እያሳየ ማረለም የለውም። በተደጋጋሚ አሁንም ኢትዮጵያን ለመታደግ እንደዚህ ያደረግን ነው የሚል በግል እንደ ድርጅት አጠቃላይ ኢህአዴግ እንደ ተናጥል ደግሞ እያንዳንዱ ፓርቲዎች እያደረጓቸው ያሉ እንቅስቃሴዎች ምንም መፍትሄ የሚያመጣ ነገርም አይደለም። ግን ኢትዮጵያውያን ሁላችንም አንደኛ ለእነዚህ ሰዎች ለባለስልጣኖቹ እንደ ዋይንድ በር ወይም መውጫ ነገር እናዘጋጅላቸው ልናገር፣ እኛም ደግሞ እነሱን አኮሞዴት ልናደርግ የምንችልበት ነገር እንደኛ ማሰብ አለብን። ኢህአዴግ ግን ይህንን ለመስጠት እንዲያስችለው ማድረግ ያለበት በሳይ ነገሮች መጀመሪያ የሜዳሩን የፖለቲካ ስፔሱን ልኩም ጭምር ስለምናዋጣው ነው። እስከዛ ድረስ ሲዘጋ ነበር፣ ሲያስር ነበር፣ ሲያሳድግ ነበር። ሁሉም የሚያደርገውን ነገር ሁሉ አድርጎታል። ዛሬ ደረስንበት ደረጃ ላይ ደርሰን ይሄ ነገር ግን ወደ ጥፋት ሄዶ እኛን እንደ ከዚህ በፊት ስንበደል ነበር፣ ስንገፋ ነበር፣ ስንሰደድ ነበር። አሁን መገፋቱ መበደሉ ለእነሱ እጅ ጭምር መጣ። እነሱም እኛም አንድ ላይ ገደል ከምንገባ በንግግር መውጣት ይገባናል። ለሁላችንም የጋራ የሆነች አንድ ኢትዮጵያን በአንድ ኢትዮጵያ መፍታት ስለሚኖርበት ግን ይህንን መፍጠር በምንችልበት ሁኔታዎች ላይ ስንነጋገር አንደኛ መስመር የሚገባቸው የታሰሩ የፖለቲካ ፓርቲ መሪዎች አሉ። የሲቪክ እና የሚዲያ የጋዜጠኞችም አንድ መስመር መጀመር አለባት። በዚህኛው በኩል ደግሞ ኢትዮጵያውያን አንዱ ትግሬ፣ አንዱ ኦሮሞ፣ አንዱ ምናምን በሚል የሚደረግ የዘር ጥላቻን በፍጹም አስወግደው በኢትዮጵያዊነት እጅ ላይ ተያይዘን መፍትያቸውን በጋራ መፈለግ አለብን። ይሄ እኮ በኢህአዴግ ብቻ ሳይሆን ኢቭን በተቃዋሚዎች መካከል ሀገር ውስጥ ባለ ከሀገር ውጭ ባሉ መካከል ራሱ ያሉት የተፈጠሩት መጀመሪያ መጫወት አለባቸው። እነሱን እኛ ራሳችን መጨረስ አለን። ኢህአዴግንም ደግሞ እነሱንም አግዞ ማውጣት ያስፈል እነሱም ለመታገዝ እንዲመች ራሳቸውን ክፍት ማድረግ አለባት። በተደጋጋሚ አይተውታል፣ የሄዱበትም ሁሉንም መንገድ አይተዋል። ዘርተው የሲቪክ ማህበራትን፣ ሚዲያውንም፣ ፖለቲካ ድርጅቶችንም፣ ሃይማኖት ተቋማትን ሁሉንም ዘርተው በኋላ ላይ ለእነሱ ጭምር መፍትሄ ማምጣት የማይችል ሀገር ነው መጨረሻ ላይ የያዙት እና ይህን ሀገር መርተው ቢሄዱ የበለጠ እነሱንም ወደ ጥፋት የሚወዛቸው እንጂ ወደ መልካም መንገድ አመጣቸው። እኛ ደግሞ እነሱ የሄዱበትን የህልና መንገድ አይተናል፣ ተገንዝበናል። ለሀገራችን ምንም የፈጠረው ነገር የለም። እስቲ ሂዱ እንያቸው ስንልም የምንችለውንም ደግሞ ስንታገላቸውም ቆይተናል። አሁን እዚህ ጋር ደርሰናል። ስለዚህ እነሱንም ቢሆን ጎትተን ማውጣት ይኖርብናል። እነሱ ለዛ ፈቃደኛ ሊሆኑ ይገባቸዋል። እውነት ነው፣ ገዢዎቹ ሲሆኑ ዋናው ጉዳይ ዋናው የመጫወቻ ኳስ በእነሱ እጅ ስላለች እኛም ደግሞ ከዛ አልፈን ራሳችን እና ተባብረን ከጥላቻ እኛም ወጥተን እነሱን እንደዚህ ስለሆነ መዛ ስለሆነ በሚል የምናደርገውን ነገር መቆጠብ ይገባናል። ይህንን ስናደርግ ወደፊት የምንፈልጋትን ኢትዮጵያ አትሊስት እነሱ ከፍተው እንኳን የሚገፋትና ወደደ የሚገፍ ቢሆን እኛ ለማውጣት እንችላለን። የበለጠ እነሱ ሲደርሱ ምን ጨምረው ይመጥና ኢትዮጵያ ለማስፈልጋት ወደፊቱን በአግባቡ ለማስተዳደር ለመመለስን የአካል ለመሆን ሁሉም ዜጋ የበኩሉን ጥረት ማድረግ አለበት። ዳር ቆሞ መመልከት ሳይሆን የድርሻውን መወጣት አለበት። በፊት አስገዳጅም ነው፣ ምንም መውጫ የላቸውም። እዚህ ውጭ ሌላ መንገድ አማራጭ አለ እንዲሉ የበለጠ ሀገሩን ከማፍረስ ያለፈ የሚያደርጉታል።
መልካም። ሁሉም የመፍትሄ አካል መሆን አለበት ነው ያሉት አቶ ጌታነህ። የአገር ጉዳይ ውይይቶች ይቀጥላሉ። አድማጮች ቀደም ብሎ በተነሱትም ሆነ በሌሎች ለዘለቄታው ደህንነት ይበጃሉ በምትሏቸው ጉዳይ ዙሪያ በያላችሁበት እንድትነጋገሩ እንድትወያዩ እንጋብዛለን። የአገር ጉዳይ ፕሮግራም ይሁላችሁም ነው። አስተያየቶቻችሁን አድርሱን። እሺ ፕሮፌሰር መስፍን፣
ለመቀራረብ ያስፈልጉ ነገሮች አሉ። እነዚህ ለመቀራረብ የሚረዱ ነገሮች ባለስልጣኖቹ አገዛዙ እጅ ነን። አንደኛ የሚወያያ መድረኮችን መስመሮችን የግልም ይሁኑ የመንግስት በሙሉ ነጻነት እንዲኖር ማድረግ። ሁለተኛ የታሰሩትን ሰዎች በሀሳብ ደረጃ ምንም ተጨባጭ ወንጀል ሳይኖርባቸው በፖለቲካ ምክንያት አካባቢውን እና ብቻ የታሰሩ ሰዎችን መልቀቅ። እነዚህ ነገሮች ይሰጡናል ለዜጎች በሙሉ እንደ አዲስ እንድንጀምር ጢምን እንፈርዝ ጠላቻን እንፈርዝ ወደ ፍቅር ደረጃ እንድንሄድ ጠርን ይሰጣሉ እና በዚህ በትንንሽ ነገሮች ቢጀምሩ ጥሩ ነው እላለሁ።
መልካም፣ በጣም አመሰግናለሁ። የአገር ጉዳይ ውይይቶች ይቀጥላሉ። አድማጮች በተነሱትም ሆነ ሌሎች ለዘለቄታው ደህንነታችን ይበጃሉ በምትሏቸው ጭብጦች ዙሪያ በያላችሁበት ተነጋገሩ። በድጋሚ ግብዣችን እናቀርባለን። የአገር ጉዳይ ፕሮግራም ይሁላችሁም ነው። አስተያየቶቻችሁን አድርሱን። እንግዶቼ ፕሮፌሰር መስፍን ወልደ ማርያም አንጋፋ ምሁር፣ የአገር ጉዳይ ላይ ያለመታከት በመጻፍና የሚያምኑትን በግልጽ በመናገር የሚታወቁ ዛሬም የጤና ሁኔታው ያን ሀል በማያበረ ታበትን የአገር ጉዳይ ያገባኛል ብለው ለዚህ ውይይት በመገኘቶ አመሰግናለሁ። አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ፣ አቶ ተማማ አባቡልጉ ጠበቃና የህግ አማካሪ፣ እንግዶች ሶስታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። በመሰሉ ውይይት መልሰን እንደምናገኛችሁ ተስፋ አደርጋለሁ።
አመሰግናለሁ።
እኛም አሉላን ለዝግጅቱ እናመስግንና ወደ ተከታዩ ዘገባ እናልፋለን። ዘንድሮ የሁለተኛ ደረጃ መልቀቂያ ፈተና ከወሰዱ የኬንያ ተማሪዎች ውስጥ 90% የሚሆኑት ያላለፉበትን ምክንያት መንግሥት እንዲመረምር አንዳንድ ተቃዋሚ የፓርላማ አባላት ጥሪ አስተላልፈዋል። የትምህርት ሚኒስትሩ ግን በውጤቱ ረክቻለሁ ባይ ናቸው። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
በኬንያ ምክር ቤት የተቃዋሚው ፓርቲ አባል ካሌብ አሚሲ ትላንት ናይሮቢ ከተማ ውስጥ ለጋዜጠኞች ሲናገሩ ያን ያህል ከፍተኛ ቁጥር ያለው የሁለተኛ ደረጃ ትምህርት ቤት ተማሪ የወደቀበትን ምክንያት ፓርላማው ማወቅ አለበት ብለዋል።
Kenya National Examination Council NEC must be ordered to prepare and present
የኬንያ የብሔራዊ ፈተናዎች ጉባኤ NEC ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተናውን ለምን ከፍተኛ ቁጥር ያላቸው ተማሪዎች ማለፍ እንዳቃታቸው መርምሮ አጠቃላይ ሪፖርት እንዲያዘጋጅ መመሪያ ሊሰጠው ይገባል። ጉዳዩ በነጻ አካልም መመርመር አለበት። ይህ ምርመራ መከናወን ያለበት ኬንያ ውስጥ በሚገኙ ታማኝ የኦዲት ኩባንያዎች መሆን አለበት።
በኬንያ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓመተ ምህረት ማለትም ዘንድሮ ወደ ኮሌጅ መግቢያ ፈተናውን ለመውሰድ የተቀመጡ የሁለተኛ ደረጃ ትምህርት ቤት ተማሪዎች ቁጥር ከ600,000 በላይ ነው። ከዚህ ውስጥ ያለፉት 10% ብቻ ናቸው። ይህ አስደንጋጭ ውጤት በወላጆች በመምህራኑና በሌሎችም ጉዳዩ በሚመለከታቸው አካላት ዘንድ ከፍተኛ ሮሮ አስነስቷል። መጻዩ የኬንያ ተማሪዎች ዕጣ ፈንታ፣ የሀገሪቱ የትምህርት ጥራት ጉዳይ ሁሉንም አሳስቧል። አሁን የሚነሳው ቁልፍ ጥያቄ ያን ያህል ተማሪ ፈተናውን እንዲወድቅ ያደረገው ምክንያት ምንድን ነው የሚለው ነው። ተማሪዎቹ ናቸው ወይስ መምህራኑ ወይስ የሥርዓተ ትምህርቱ መዳከም? ወደ ሚሊዮን የሚጠጉ ተማሪዎች የወሰዱትን ፈተና በሦስት ሳምንታት ጊዜ ውስጥ በጥድፊያ አርሞ ለመጨረስ ሲባል የተሠራ ስህተት ይኖር ይሆን? እነዚህ ሁሉ መጣራት ይገባቸዋል። ማርክ ኒያሚታ በኬንያ ፓርላማ የተቃዋሚው ፓርቲ አባል ናቸው። ችግሩ በአጣዳፊ ሊወገድ ይገባል፣ አለበለዚያ በሚሊዮን የሚቆጠሩ ወጣት ልጆቻችን ለከፍተኛ ደረጃ ትምህርት አይደርሱም ሲሉ ያስጠነቅቃሉ።
If this goes on in this government over the next 5 years, we're going to have
ይህ ችግር መፍትሄ ሳይገኝለት በዚህ መንግስት ውስጥ ለሚቀጥሉ 5 አመታት ከቆየ የ2.5 ሚሊዮን እና ከዚያም በላይ ወጣቶች መጻኢ ዕድል ይከሽፋል።
አንዳንዶቹ የኬንያ ባለስልጣናት የሚሉት ተማሪዎቹ በብዛት ፈተናውን የወደቁበት ምክንያት ማጭበርበርን ለመከላከል ሲባል የተያዘ ጥረት ውጤት ነው ነው። የትምህርት ሚኒስትሩ ፍሬድ ማትያንጊ ከሲቲዝን ቴሌቪዥን ጋር ባካሄዱት ቃለ ምልልስ ፈተና ማጭበርበርን የመከላከል ውጤት ነው የሚለው አባባል ምናልባት ትክክል ሊሆን እንደሚችል ጠቁመዋል። ውጤቶቹ ያመለክቱት የኬንያ ትምህርት ጥራት በትክክል እምን ቦታ ላይ እንደደረሰ ያንጸባርቃል ሲሉም አብራርተዋል።
I am very satisfied with the results we've had the last 2 years
2016 እና 2017 ዓመታት ውጤቶች በጣም ረክቻለሁ። ምክንያቱም ከዚያ ቀደም ለበርካታ ዓመታት የኖርነው በውሸትና በማጭበርበር ስለነበር ነው። አሁን እነቱን ከምንጋፈጥበት ደረጃ ላይ ደርሰናል።
የኬንያን የትምህርት ቀውስ ለማስወገድ ብሔራዊ ጉባኤ እንዲጠራ ግፊቱ አይሏል። የኮሌጅ መግቢያ ፈተናውን የወደቁ ተማሪዎችን በተመለከተም ሊደረግላቸው የሚገባውን ለማወቅ ጉባኤው ያስፈልጋል ተብሏል። ፓርላማው በጉዳዩ ላይ በመጪው የካቲት ወር ይመክራል ተብሎ ይጠበቃል።
ክቡራትና ክቡራን አድማጮች ዝግጅቶቻችን እንግዲህ ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። ቴክኒሻኑ ፓትሪክ ዲያኖ፣ ፕሮዲውሰር ብራን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። እንግዲህ ለነሰናበት ነው
ያስተናገድናችሁ ቆንጅት ታየና
እኔም ሰለሞን አባተ። በምሽቱ ፕሮግራሙ አና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ስንሰናበታችሁ አንዲት የአዲስ አመት የኒው ይር ጣዕመ ዜማ ጣል እናርግላችሁ። እስከ ዝግጅታችን ፍጻሜ
የማን ነው የሚለውን ጥያቄ ባነሳ
ሃሪ ኮኒክ ጁኒየር ለአዲሱ አመት ዋዜማ ሐሳብሽ ምንድን ነው?
አራት ቀን አለው ሊጠይቅ ይችላል።
ሊያግባባ ይችላል
ባለቀ ሰዓት እንዳይሆን።
ትግርኛ ከዚህ ዝግጅት ቀጥሎ ይቀርባል። ክቡራትና ክቡራን አድማጮች አብራችሁን ስለቆያችሁ እናመሰግናለን። በእኛ በኩል ሰላም፣ በደህና እደሩ።
when it's exactly 12 o'clock that night, welcoming in the new year. Maybe I'm crazy to suppose I